Bambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞ ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በሐዋሳ ከተማ በትላንትናው ዕለት የጨንበላ ላይ የፊቼ በዓል ዋዜማ አከባበርን ተከትሎ በተደረገ ተቃውሞ የሰው ሕይወት መጥፋቱ ተገለጸ።
ለምሳሌ ወላይታ ሲቢናውን በሚነካ መልኩ ይውጣልን፣ ይሄ መሬት የኛ ነው የሚል ዘፈን የሚል ጭፈራ በስዳምኛ እየዘፈኑ ነው። ከዚህ ሀገር ሁሉም ወላይታ ይውጣ በሚል
ኦኬ። በጣም ተሳሳተ ነው። አንዳንድ መረጃዎች ምንሽ ስዳማ ከየትኛውም ኢትዮጵያ ብሄር ለሌላው ቦታ የሚሰጥ ነው።
ዝርዝሩን ይዘናል። በሌላኛው ዘገባችን ደግሞ ከመሬታቸው የተፈናቀሉ ገበሬዎችን ያቀፈ የግብርና ልማት ስራን የሚያስቃኝ ዘገባ ይዘናል።
የምግብ አቅርቦት ላይ ትኩረት ሰጥቶ የሚንቀሳቀስ አክሲዮን ማህበር መሆኑ፣ ሁለተኛ ደግሞ የልማት ተነሺዎች ከይዞታቸው ላይ ሳይፈናቀሉ በእጃቸው በቀረች ጥቂት ይዞታቸው ላይ እንደ ማንኛውም ሰው ተደራጅተው መስራት እንዲችሉ አቅም መፍጠር።
የምሽቱ የጋቢና እንግዳ ግርምተ ሳይቴክ የተባለ መጽሐፍ ደራሲ ሰለሞን ሙሉጌታ ካሳ ነው።
ለወጣቶች መንግስት ሩዋንዳ ለምሳሌ የቴክኖሎጂ ፈጠራ ሀሳብ ላለው ወጣት ቼክ ይቆረጥለታል። ሉዝ ቢያደርግም ሪስኩ ተወስዶ ማለት ነው። ያ አይነት ነገር ምክንያቱም ይሄ ኢንኩቤሽንና የስታርትፕ ኮንሰፕት ገና የለም ኢትዮጵያ ውስጥ በብዛት አሉ፣ በጣም የሚሰሩ ሰዎች።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከአሁን ወዲያ ከሰሜን ኮሪያ የሚደቀን የኒኩሌር አደጋ የለም ሲሉ ዛሬ ተናግረዋል። ፕሬዚዳንቱ ይህንን ያሉት የሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በሲንጋፖር ተነጋግረው ከተመለሱ በኋላ ነው። ከረጅም ጉዞ በኋላ ዛሬ ገባሁ፣ ነገር ግን ስልጣን ከያዝኩበት ቀን ይልቅ ሰው ሁሉ በአሁኑ ወቅት ደህንነት እንዲሰማው ይገባል የሚል መልእክት በትዊተር አሰምተዋል። ከኪም ጆንግ ኡን ጋር ያደረግኩት ስብሰባ ጥሩና አዎንታዊ ተመክሮ ነበር ብለዋል። ሰሜን ኮሪያ ለወደፊቱ ትልቅ መሰረት አላት ሲሉም አክለዋል። የሰሜን ኮሪያው መሪ የኮሪያ ልሳነ ምድር ከኒኩሌር መሳሪያ ነጻ እንድትሆን በትናንቱ ስብሰባ ተስማምተዋል። ትራምፕ በበኩላቸው ከደቡብ ኮሪያ ጋር የሚደረገውን ወታደራዊ ልምምድ እንደሚያቆሙ ባልተጠበቀ ሁኔታ ተናግረዋል።
አንዳንድ ከሰሜን ኮሪያ የከዱ ሰዎች ፕሬዚዳንት ዶናልድ ትራምፕ ከኪም ጆንግ ኡን ጋር ተገናኝተው ከተነጋገሩ በኋላ የሰሜን ኮሪያውን መሪ ማሞገሳቸው አስከፍቷቸዋል። ጨቋኙ የሰሜን ኮሪያ መንግስት ለሚፈጽማቸው የሰብአዊ መብት ረገጣዎች መውቀስ ሲኖርባቸው አሞግሰዋቸዋል የሚል ቅሬታም አሰምተዋል። ትላንት ሲንጋፖር ውስጥ ሁለት መሪዎች ተገናኝተው በተነጋገሩበት ወቅት የሰሜን ኮሪያው መሪ ግሩም ሰውና ታላቅ መሪ ናቸው ከማለታቸውም በላይ ለህዝባቸው ደህንነት አበክረው ይቆረቆራሉ ብለው እንደነበር የሚታወስ ነው። ህዝባቸውን ይወዳሉ ሲሉም ማከላቸው ነው ነዋሪዎቹን ያስቆጣው።
በስደት ያለውን የየመን መንግስት የሚደግፈው በሳውዲ አረቢያ የሚመራው ጥምረት ሁዴዳ በተባለችው ዋና የወደብ ከተማ ላይ ዛሬ ወረራ ከፍቷል። ሁቲ አማጽያን ሁዴዳንና የየመንን መዲና ሰንአን ይቆጣጠራሉ። የጥምረቱ አካል የሆነው የተባበረው የአረብ ኤምሬቶች ሁቲዎች ከወደብ ከተማይቱ እንዲወጡ የተሰጣቸው የጊዜ ገደብ ዛሬ ማለፉን ገልጿል።
በመጨረሻም የኢጣሊያ መንግስት ህይወታቸውን ባተረፈው መርከብ ውስጥ የነበሩትን በብዙ መቶች የሚቆጠሩ ፍልሰተኞችን አልቀበልም በማለቱ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን መንግስቱን ከማውገዛቸው ጋር በተያያዘ ኢጣሊያ ዛሬ የፈረንሳዩን አምባሳደር ጠርታ አነጋግራለች። ኢጣሊያ በዓለም አቀፍ ህግ መሰረት ፍልሰተኞቹን የመቀበል ግዴታ አለባት ብለዋል ማክሮን። አብዛኞቹ ፍልሰተኞች ከሰሃራ በመለስ ካሉት የአፍሪካ ሀገሮች የተሰደዱ ናቸው። የፈረንሳይ መንግስት ቃል አቀባይ ቤንጃሚን ግሪቪክስ በተናገሩት መሰረት የኢጣሊያ መንግስት በእንዲህ አይነት የሰብአዊ ሁኔታ ላይ ያሳየው ባህሪ ኃላፊነት የጎደለው ነው ሲሉ ለካቢላቸው አስገንዝበዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ደቡብ ኢትዮጵያ ይሆናል የምናመራው። በትናንትናው ዕለት በሐዋሳ ከተማ የፊቼ ጨምበላላ በዓልን ዋዜማ ተከትሎ በተፈጠረ ግጭት የሰው ሕይወት መጥፋቱን ከ30 የሚበልጡ ሰዎች ደግሞ መቁሰላቸውን በሐዋሳ ከተማ ያነጋገርናቸው ነዋሪዎች ገልጸዋል። ይህንን ዘገባ ስትከታተል የቆየችው ጽዮን ግርማ ናት። ጽዮን፣ ግጭቱ እንዴት ነው የተነሳው? ጉዳቱስ ምን ይመስላል? ተቃውሞም እንደነበረ ሰምተናል። እስቲ ዘርዘር አድርገሽ ግለጭልን።
እንግዲህ ይህንን በተመለከተ ማብራሪያን ለማግኘት ወደ ተለያዩ አካላት ደውዬ ነበር። ምክንያቱም ሐዋሳ ከተማ በጣም በርካታ ብሔር ብሔረሰቦች የሚኖሩባት ከተማ በመሆኑ ግጭቱ የብሔር መልክ የያዘ ነው ሲሉ የተለያዩ ሰዎችን ለማነጋገር ሞክሬ ነበር እና ከሰጧቸው አስተያየቶች ውስጥ የተወሰኑትን ጨምቄ ለማግኘት እንደሞከርኩት ነዋሪዎቹ እንደሚሉት በየዓመቱ የሚከበረውና በተባበሩት መንግስታት ድርጅት የትምህርትና የባህል የሳይንስ ድርጅት ዩኒስኮ ከተመዘገቡት 3 ዓመት የሆነው የሲዳማ ብሔረሰብ የዘመን መለወጫ የፊቼ ጨምበላላ በዓል ነው። ዛሬ ተከብሯል። ትላንትና ዋዜማው ነበረ። በዚህ ዋዜማ አከባበር ላይ እንግዲህ በጣም ብዙ ህዝብ ቁጥር ያለው ሰው አደባባይ ላይ ወጥቶ ይዘፍን ነበር፣ ዘፈን ያሰማ ነበር እና ለግጭቱ መነሻ የሆነው ያ ዘፈን ነው የሚሉት። በዚህ ዘፈን ላይ ይሰሙ የነበረው የከተማው አስተዳዳሪዎች፣ የክልሉ መንግስት ግለሰቦች ስም እየተጠራ እነዚህ ግለሰቦች ስልጣናቸውን ይልቀቁ፣ ያስረክቡ፣ ጊዜው ተቀይሯል የሚል ይዘት የነበረውና ያንን ተከትሎ ደግሞ በጭፈራው መካከል ብሔርን ተኮር ያደረገ ቅስቀሳ፣ ትንኮሳ ተደርጓል። የዚህ ብሔር ሰዎች የብሔሩ አይደለም፣ እነዚህ ብሔር ከዚህ ከተማ ይወጡልን፣ ይሄ መሬት የኛ ነው የሚልና ያን ደግሞ ወደ ገበያው ባልተለመደ ሁኔታ ይሄ በዓል እንግዲህ ከዚህ በፊት በጋራ በሰላም ሲከበር የነበረ ደስ የሚል በዓል ነው። ባልተለመደ ሁኔታ የተወሰኑ ቡድኖች ወደ አንድ አካባቢ በመምጣት እነዚህ ሰዎች ይውጡልን እያሉ እንደ ጦር መወርወር፣ ድንጋይ መወርወር አይነት ትንኮሳዊ ስለነበሩ እሱ ወደ ግጭት አምርቷል ነው የሚሉት። እንግዲህ እስቲ አንድ ነዋሪ እንዳልኩት ከሁለት ብሔር ተወላጆች ለማናገር ሞክር ያለሁ ና እስቲ አንደኛው የሚሉን እንስማ ና ከዛ ደግሞ እንከተላለን።
ለአንተ ጀምሮ የነበረው ነገር ትንኮሳ ነው። በአንድ በኩል ስም እየጠሩ ባለስልጣናትን፣ ለምሳሌ አቶ ሽፈራው ይልቀቁልን፣ አቶ ሽፈራው እኛን አይወክሉም ይውረዱልን ያሉ ነበር። አቶ ደሴንም እንደዚያው የአቶ ሽፈራውን ቲሸርት ገልብጦ ለብሰዋል። ብዙ ወጣቱ እንደዛ አይነት ነገር ነው ያካሄዱት እና ከዛ ላይ ደግሞ እነዚህ ስም እየጠሩ ብሔሮችን ስም እየጠሩ ብሔርን ተኮር ያደረገ ለምሳሌ ወላይታ ሲቢናውን በሚነካ መልኩ ሞ ይውጣልን፣ ይሄ መሬት የኛ ነው የሚል ዘፈን የሚል ጭፈራ በስዳምኛ እየዘፈኑ ነው። ከዚህ ሀገር ሁሉም ወላይታ ይውጣ በሚል
እንግዲህ ይሄ የአንደኛው ነዋሪ አስተያየት ነው። ከዛ በኋላ ወደ ግጭት አመራ ነው የሚሉት። ሁለቱም ያነጋገርኳቸው ነዋሪዎች የሚስማሙበት የሟቾች ቁጥር ላይ ነው። ሁለቱም 4 ሰዎች ሞተዋል ይላሉ። በአይናቸው የተመለከቱትን እና የሚገርመው ሁለቱም እኛ ስለሆነ ከኛ አካባቢ ስለሆነ የተጠቃ ነው። ከኛን የሞተው ሆስፒታል ውስጥ ማረጋገጥ ይቻላል ይላሉ። ግን ነምበሩ ላይ ቁጥሩ ላይ ግን 4 ነው ይላሉ። የቆሰለውም ሰው ቁጥር ላይ ይስማማሉ። 30 ሰው ቆስሏል።
የሆስፒታልና
የመንግስት ምንጭ ለማግኘት ሞክሬ ነበር። ከፍተኛ ጥረት አድርጌ ነበር። ከከንቲባው ጀምሮ የዞኑን አስተዳዳሪዎች ስልካቸው አይመልስም። ሰዎች ሞተዋል፣ ቁጥሩ ግን እንዳልኩት የተረጋገጠ አይደለም። አሁን የግጭቱ ግን ከዚህ በኋላም ቀጣይ የሆነ ነገር ቢቀሰቅስ ይሄ ግጭት መፍትሄ ሊያገኝ ይገባል ይላሉ እነሱ። ይሄ የሲዳማ ማህበረሰብ ነው እንግዲህ በዛ በዘፈን ውስጥ ከብሔር ይውጡልን የሚል ግጭት አድርጓል በሚለው የተወቀሰው እና ከዛ ደግሞ የሲዳማ ማህበረሰብ ተወላጅ የሆኑ ሰው አነጋግሬ ነበር እና እሳቸው የሚሉት ቅሬታችን የቆየ ነው። ቅሬታችን ግን በከተማው አስተዳዳሪና በመልካም አስተዳደር ላይ ነው። የብሔረሰብ ግጭትን የሚቀሰቅስ ነገር አልተዘፈነም ይላሉና የነበረውን ዘፈን ያብራራሉ። እስቲ እንስማቸው።
ለሲወሩ መገኑ ማንቺ አብይ ጋይና ዳሞረጋው ሙያለ ነው እየጨፈረ ያለው በሰላማዊ መንገድ ዳት አማርኛ ሲተረጎም በመለስ ጊዜ ነው ጥያቄ የጠየቅኩት። የክልል አሁን የእግዚአብሔር ሰው አብይ ስለመጣ ሊወስደው መጥቻለሁ። በሰላማዊ በቃ ምንም ድንገታይዝ ምንም ሳይዝ ያው ካልቻለ ይዘው ነው ጦርና ጋሻ ነው ብትር ነው የያዙት ህጻናት፣ ሴትም ወንዱም። ከዛ ውጪ ምንም ያደረገው የለም። ሌላውም ይውጣልኝ ያለበት ጊዜም የለም። አይህም ያው ሌላው ይጣልኝ የሚለው የተሳሳቴ ነው። አቶ ሽፈራውን ብቻ ሳይሆን የዞኑ አስተዳዳሪም እንትን ብሎ በየቦታው ትላንት በስቲያ በእንሳ አካባቢ አርበጎናና እንትን እያሉ ነው አቶ አክሊላም አክሊሉ አዝላም ለውጥ አላመጡም ይነሱልን ምናምን እያለ ያው ሲጨፍሩ።
ስለዚህ የአስተዳደር ጥያቄ ነው ያነሳ ነው።
የአስተዳደር
በዘፈን ነው
ያስታው የአስተዳደር ጥያቄ ነው ያነሳ ነው። ይሄ ደግሞ የቆየ ነው። የማንነት ጥያቄ በክልል የመተዳደር ጥያቄ ነው። እሱ ጥያቄ አሁንም አብሮን አለ ነው የሚሉት። እስቲ እንስማቸው።
ኦኬ፣ በጣም ተሳሳቴ ነው። አንዳንድ መረጃዎች ምልሽ ሲዳማ ከየትኛውም ኢትዮጵያ ብሄረሰብ ለሌላው ቦታ የሚሰጥ ነው። እሱ የማይበላውን ለእንግዳ ብሎ የሚያስምትና በጣም ርብርህ ህዝብ ነው። ማንም እንዲወጣለትም አይፈልግም። ሲዳማ የሚፈልገው ድሮ ሲዳማ ጠቅላይ ግዛት ተብሎ የነበረው ሲዳማ አውራጃ ተብሎ የነበረው በራሱ ሲጠራ የነበረው ለነጻነት ታግለው ከ25-30 ሺህ የሚደርሱ ህዝብ አጥተው ለነጻነት ደርግን እየታገለ ማለት ነው። ዛሬ ደግሞ በአቅጣጫ የሚባለው በየትኛውም ዓለም ክፍል ላይ በፌዴራሊዝም የሌለ ነው። ስለዚህ ደቡብ የሚባለውን ስም አንፈልግም። እኛ በስማችን መጠራት እንፈልጋለን፣ ክልል መሆን እንፈልጋለን ነው እንጂ ጥያቄው። ያው ሽፈራው እንድነሳለት ይፈልጋል። ያው በጣላውን ጊዜሞ ሽፈሪጋ ሾተ ያናዝባ ሾተ እያለ ሲጨፍር ነበር። ማለት የሽፈራ አስተዳደር አስጠልል ጊዜው የድሮ አይደለም፣ ዘመኑ የዶክተር አብይ ነው ይነሳልን ነው
እንግዲህ። ጽዮን፣ እርስ በርስ ይሄኛው የዘፈነው እኛን አስቆጥቷል በሚል ከሚያነሱት ባሻገር ሌላ ተጨማሪ መረጃ ወይም ደግሞ ከመንግስት ምን ይጠበቃል በሚል አነጋግረሻቸው ከሆነ ሰዎች ምን አሉ?
አዎ፣ አነጋግሬያቸው ነበር። መልሼ መላልሼም ጠይቄያቸው ነበር እና እንደሰማኸው በሰላም ስንኖር የነበሩ ሰዎች ነን እና ይሄ ነው ግጭቱ ይላሉ። እና የሚሉት ምንድን ነው? እስከ ዛሬ ድረስ ይህንንም በዓል በሰላም ነው ያከበር ነው ስንኖርም የነበረው በሰላም ነው። እና ቡድኖች አሉና የፈለጉ ሰዎች ይኖራሉ ይሄንን የቀሰቀሱ ብለው ሁለቱም አካላት ጣታቸውን የሚቀስሩት ወደ ክልሉ መንግስት ነው። መጀመሪያ ላይ
መንግስት የሰጠው መግለጫ የለም።
የክልሉ መንግስት የሰጠው መግለጫ የለም እና የመጀመሪያው ያነጋገርኳቸው መጀመሪያ ላይ የግጭቱ መነሻ ያሉት ሰው እስቲ እሳቸው ይህንን በተመለከተ ወደ ክልሉ ጣታቸውን የሚቀስሩበት ምክንያት ያስረዱታል። እሱን እንስማ።
ብዙ ጊዜ የመንግስት ባለስልጣናትም ራሳቸው ሊያስነሱ ይችላሉ ብለን እንገምታለን። ራሳቸው አውቆ አስነስቶ ከኋላ ይሸሸጋሉ። ይሄ ደግሞ መሆን የለበትም። በግልጽ በስብሰባ ላይ መነጋገር መተማመን ነበረባቸው። ትናንት የዴደን ስብሰባ ነበረ። የዴደን ስብሰባ በተጠቃለለ ማግስቱ ይሄ ነገር መከሰቱ የሰው እጅ እንዳለ ነው የሚያስመስለው።
ሲሆን እንግዲህ የክልሉን መንግስት አስቀድመሽ ደጋግመሽ የገለጽሽው ለማነጋገር ሞክረሻል፣ አልተገኙም። ግን መልሳቸውን በሰጡን ጊዜ ያው ይዘን የምንቀርብ ይሆናል።
በተጨማሪም በዚህ ሀገር ውስጥ በሚገኝ መገናኛ ብዙኃን ላይ በዓሉ በዛሬው ዕለት በሰላም እንደተከበረና ከዛው ጋር በዛ ክልል ላይ በሌላ በወልቂጤ ከተማ ተቀስቅሶ የነበረ ግጭት በሰላም እንደተጠናቀቀ የሚጠቅስ ዘገባ ተላልፏል። የክልሉ መንግስት ግን በተደጋጋሚ ሞክረናል፣ በስም መጥቀስ እንችላለን፣ ስልካቸው ስለማይመልስ ምላሻቸውን ማግኘት አልቻልንም። ምላሻቸውን ለማግኘት ጥረታችንን እንቀጥላለን።
ተከታዩ ዘገባችን ደግሞ የአካባቢው ማህበረሰብን ያሳተፈ ልማት ለማካሄድ የሚሰራ ድርጅትን ስራ የሚመለከት ይሆናል። በውጭ ሀገር የሚኖሩ ኢትዮጵያውያንን በአዲስ አበባ ከተማ ዙሪያ ከሚገኙ ገበሬዎች ጋር አብሮ በመስራት የምግብ ፍጆታን በተለይ ለመዲናዋ ለማሟላት የሚሰራ ድርጅትን የተመለከተ ነው። መለስካቸው አማ ተከታዩን ዘገባ ልኳል።
ፍንፍኔ የልማት ተነሺ አርሶ አደሮችና ዲያስፖራዎች ንግድ አክሲዮን ማህበር ይባላል የንግድ ስራ ማህበሩ። የንግድ ማህበሩ መስራችና የዳይሬክተሮቹ ቦርድ ሰብሳቢ አቶ ለሚታዬ እንደሚሉት ይህ ማህበር ወይም የንግድ ድርጅት ከሌሎች ተመሳሳይ ድርጅቶች የተለየ የሚያደርጉት ባህሪያት አሉት። ከነዚህ ዋናው ጉዳይ የተቋቋመባቸው ዓላማዎች እንደሆኑም ያስረዳሉ። ይህን ሲዘረዝሩ ከአዲስ አበባ ከተማ መስፋፋት ጋር ተያይዞ አያሌ አርሶ አደሮች ከይዞታቸው መፈናቀላቸውን ያስታውሳሉ። በዚህ ምክንያትም አርሶ አደሮቹና በቤተሰቦቻቸው ላይ ከፍተኛ ጉዳት ደርሷል። ለአርሶ አደሮች የተከፈለው ካሳ በቂ አልነበረም። ብዙዎቹም የት እንደደረሱ አይታወቅም። ለቀሪዎቹ አርሶ አደሮች ኩባንያው አልሞ የተነሳውን ዓላማም ባጭሩ ገልጸዋል።
አሁን ያሉት ቀሪ የልማት ተነሺ አርሶ አደሮች ከዚህ በፊት ብዙ ይዞታ የተወሰደባቸው የልማት ተነሺ አርሶ አደሮች በእጃቸው የቀረች ጥቂት ይዞታቸው ላይ ሳይፈናቀሉ እንደ ማንኛውም ኢንቨስተር ኢንቨስት አድርጎ ራሳቸውን መጥቀም እንዲችሉና ሀገራቸውን መጥቀም እንዲችሉ ከዚህ ጋር ተያይዞ በሀገሪቱ ውስጥ ያለውን የጸጥታ ችግር ሁሉ ይደግፋል የሚል ግምት ኖሮን ይህንን ካምፓኒ ለማቋቋም ችለናል ማለት ነው።
አክሲዮን ማህበሩ ግቤ ነው ያለው ሌላው ቁም ነገር ከአዲስ አበባ ነዋሪዎች የምግብ ፍላጎት ጋር የተያያዘ ነው። እነዚህ በአዲስ አበባና በዙሪያዋ የሚገኙ አርሶ አደሮች ባላቸው የመሬት ይዞታ ላይ ልማዳዊውን የአሰራር ዘዴ ወደ ዘመናዊው የአሰራር ዘዴ ቢለውጡት ከፍተኛ ምርት ሊያገኙ ይችላሉ ተብሏል። በዚህም ምን ሊሰራ እንደሚቻል አቶ ለሚ ያብራራሉ።
አክሲዮን ማህበሩ ይዞ የተንቀሳቀሰ ያለው ራዕይ በቴክኖሎጂ ቢደገፍና መንግስት እና ሌሎች ባለድርሻ አካላት ቢደግፉ ሙሉ የአዲስ አበባ ከተማ ነዋሪዎችን መመገብ የሚችል ፕሮጀክት ነው ማለት ነው። ይህ ነው አክሲዮን ማህበራችን ከሌሎች አክሲዮን ማህበራት ልዩ ሊያደርግ የሚችለው ማለት ነው። የምግብ አቅርቦት ላይ ትኩረት ሰጥቶ የሚንቀሳቀስ አክሲዮን ማህበር መሆኑ፣ ሁለተኛ ደግሞ የልማት ተነሺዎች ከይዞታቸው ላይ ሳይፈናቀሉ በእጃቸው በቀረች ጥቂት ይዞታቸው ላይ እንደ ማንኛውም ሰው ተደራጅተው መስራት እንዲችሉ አቅም መፍጠር፣
የኦሮሚያ ብሔራዊ ክልላዊ መንግስት የሳይንስና ቴክኖሎጂ ኤጀንሲ ምክትል ዳይሬክተር ዶክተር ልጃለም አየለ በበኩላቸው አክሲዮን ማህበሩ የያዘው ዓላማ ከመስሪያ ቤታቸው ዋና ዋና ዓላማ ጋር የሚቀራረብ መሆኑን አመልክተው ለአክሲዮን ማህበሩ ሊሰጠው በሚችለው ድጋፎች ተጨማሪ ማብራሪያ ሰጥተዋል።
በውስን መሬት ላይ የተሻለ ምርትን አምርቶ ሰፊውን ማህበረሰብ መመገብ ነው። ይሄ ማለት ሰፊውን የአዲስ አበባ ከተማና ዙሪያውን በምግብ ራሱን እንዲችል ማድረግ ነው። በዚህ ውስጥ ከኛ ተልእኮ ጋር ከኛ ራዕይ ጋርም ያገናኘው በውስን መሬት ላይ የተሻሉ ቴክኖሎጂዎችን አፈላልጎ ቨርቲካል አግሪካልቸር አምርቶ ሰፊውን ማህበረሰብ መመገብ የሚችል የሚል ሀሳብም ስለያዘ የእነሱ አክሲዮን ማህበርም ይህንን ስራ ለመስራት በሰፊው ያቀደበት ስለሆነ እነሱን ለመርዳት ዝግጁ ነን።
በአሁኑ ወቅት ለልማት ተነሺ አርሶ አደሮች ያሉበት ስፍራ በከተማዋና በአካባቢው እንዳለው ሰፊ መሬት በብክለት የተጠቃ ነው። ለዚህም መፍትሄ የተፈለገ እንደሆነ የገለጹት ደግሞ የአክሲዮኑ የዲሬክተሮች ቦርድ አባልና የግብርና ባለሙያው ዶክተር ጅሬኛ ዲምባባ ነበሩ።
አደገኛ የሆኑ ኬሚካሎች ከየጋራጁ፣ ከየሽንት ቤቱ፣ ከየአቅጣጫው ጎርፍ መሬቱ ላይ ያለብሳል። ይሄ እንደገና ለግብርና መጠቀም አስቸጋሪ ስለሆነ ያ ሁሉ መታየት አለበት፣ እናያለን። ያን ካየን በኋላ ለግብርና ይመቻል፣ ሊያገለግል ይችላል ሲባል ነው ለዚህ ለከተማ ግብርና የምናውለው። ስናውል ደግሞ ሃይ ቫሉ ክሮፕስ ቀጥታ የአዲስ አበባ ነዋሪ በቀጥታ ሊያገኝ የሚችል ለገበያም ቅርብ ስለሆነ ከተማ ውስጥም ስለሆነ ከተማውን ለመመገብ ነው።
አክሲዮን ማህበሩ 150 የልማት ተነሺ አርሶ አደሮችንና 28 ትውልድ ኢትዮጵያውያን የውጭ ዜጎችን በድምሩ 178 አባላትን የያዘ ነው። የዳይሬክተሮች ቦርድ ሰብሳቢው አቶ ለሚ ታዬ እንደሚሉት ከሆነ ከ400 የማያንሱ በልማት ምክንያት ከይዞታቸው የተነሱ አርሶ አደሮች የማኅበሩ አባል ለመሆን አመልክተዋል። የአመልካቾቹ ማመልከቻ ተጣርቶ የልማት ተነሽ መሆናቸው ሲረጋገጥ አባል የመሆን መብታቸው የተጠበቀ መሆኑ አቶ ለሚ ገልጸዋል። የፊንፊኔ የልማት ተነሽ አርሶ አደሮችና የዲያስፖራዎቹ ንግድ አክሲዮን ማኅበር በ180 ሚሊዮን ብር መነሻ ካፒታል የተቋቋመ ማኅበር መሆኑም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አሁን ሙዚቃን ጋብዛችሁ፣ ይህ ሙዚቃ ትዝ አላችሁ? Oh, 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 oh
ሄኖክ የጃኖ ባንድ የሙዚቃ አባል ሃሌሉያ የተጫወተችው የሶማሌኛ ዘፈን ነው።
የዱሮ
እና ሶማሌኛ ቋንቋ እንደምትናገርና በቦሌ ሚካኤል አካባቢ እንዳደገች ስትናገር ሰምቻለሁ በአንድ ቃለ ምልልስ ላይ። እና ሞክቤል ፕሮዲውሰራችን ሞክቤል ደግሞ በጣም ተደስቷል።
አዎ፣ ጋቢና ራሱ እኮ በኢትዮጵያውያንና በሶማሊያውያን የምትሰራ እንዲያውም ዛሬ ከኬፕ ቨርድም ሰው አለን። ደስ ይላል። አፍሪካ።
ወደ ተከታዩ ዘገባችን እናልፋለን። የምሽቱ የጋቢና እንግዳ ሰለሞን ሙልጌታ ካሳ ነው። በኢቢኤስ ቴሌቪዥን ቴክቶክ ዊዝ ሰለሞን የሚል ዝግጅት አሰናጅ ሲሆን በቅርቡ በኢትዮጵያና በውጭ ሀገርም ጭምር የሚሰራ መጽሐፍ ጽፏል። ግርምተ ሳይቴክ የመጽሐፉ ርዕስ ነው። ከሄኖክ ጋር ከአንተ ጋር ነው እንግዲህ ውይይት ያደረጋችሁት። በክፍል ሁለት ቃለ ምልልስ የአፍሪካ ሀገሮች በዲጂታል ቴክኖሎጂ ከሌላው ዓለም ጋር ያላቸውን ርቀት ለማጥበብ ምን መደረግ አለበት የሚል ጥያቄ ተነስቷል። ይወያያሉ።
ዋናው ዓላማ አርጊ ማድረግበት በተለይ እኛስ የሚለው ሴክሽን ላይ ክፍል ላይ እሱን ነው የማውራው። ልዩነቱ ሰፍቷል። የዲጂታል ዲቫይድ አይደለም፣ ልክ ድሮ የመደብ ልዩነት በፊውዳሉ ጊዜ እንደነበረው አሁንም በ20ኛው ክፍለ ዘመንም የዲጂታል ዲቫይድ አለ። ያ ዲቫይድ ደግሞ ጀስት አንተ 60 ጊጋባይት ፐር ሰከንድ ስላለን አንድ ጊጋባይት ፐር ሰከንድ ስላለኝ አይደለም። ያ ወደ ኢኮኖሚ፣ ወደ ህይወት ጥራት፣ ወደ ትምህርት፣ ወደ መራቀቅ የሚመነዘር ነገር ነው። ስለዚህ ያ እዛ ነገር ላይ ከተስማማን የኢንዱስትሪ አብዮቱ በአራት ዌቮች ውስጥ አልፏል። አንደኛው የኢንዱስትሪ አብዮት ከዛው የስቲም ኢንጂን እና ቅድም ያልኩ ኮል የተፈጠረበት ነው። ሁለተኛው ደግሞ የኦቶሜሽን ኤሌክትሪክ የተፈጠረበት ጊዜ ነው። ኤሌክትሪክ ሲመጣ ደግሞ ከኮል ፊውል የነበረው ተቀይሮ ደግሞ ኦቶሜሽን በብዛት ማስ ፕሮዳክሽን መጣ። ከዛ በኋላ ዘሎ ሶስተኛው ኢንዱስትሪ አብዮት ደግሞ የኢንተርኔት ዘመን ነው። የኮምፒውተርና የኢንተርኔት ዘመን በ1960ዎቹ የተፈጠረው ነው። አሁን ላይ እሱም አልፎ ኢንተርኔት አብዮት የሚባለውም አልፎ አሁን ደግሞ ዲጂታል የዲጂታል አብዮት ነው። በኢንተርኔት ዙሪያ የሚፈጠሩ ኢኮኖሚዎች የዲጂታል ኢኮኖሚ ኖሌጅ ቤዝድ ኢኮኖሚ የምንለው ነው። ስለዚህ ዓለም የደረሰችበት ቦታ ያ ከሆነ አፍሪካ ምን ብላ መነሳት ነው ያለባት? በቃ ፋብሪካው መገንባት አለበት፣ የመንገድ ስራው መቀጠል መቻል አለበት። ነገር ግን ደ ኮር ኦፍ የፖሊሲውና የስትራቴጂ መሆን ያለበት ዓለምን የሚያንቀሳቀሰው ከፍተኛ የሆነ የኢኮኖሚ ምንጩ ነው። ያ ደግሞ በእኔ አርጊመንት ወይ በእኔ ክርክር የዲጂታል ኢኮኖሚ ነው። አንድ ምሳሌ ልንገር፣ እዚህ የሚገርም ነገር ታውቀዋለህ በእርግጥ ምን ያህል ፓወርፉል እንደሆነ ዲጂታል ኢኮኖሚ የምንለው ነገር እና እንዴት መምጣት እንዳለብን እጠቅሳለሁ። ፌስቡክን፣ ኡበርን፣ ኤርቢኤንቢን እና አሊባባን ለአንድ አፍታ አስባቸው። ብዙ ጊዜ ሰው ጠይቃለ፣ ብዙ ቦታ የምናገረው ነገር ነው፣ ወደፊትም ደግሞ አለው። በጣም በጣም ኃይለኛ ነገር ስለሆነ ፌስቡክ ምን ያመርታል ብዬ ስጠይቅ ብዙ ሰዎች መረጃ ያመርታል ይሉኛል። ኖ መረጃም አያመርትም ፌስቡክ። የኔና ያንተን ፎቶ እና የኔና ያንተን ስታተስ ፋሲሊቴት ፕላትፎርም ነው ፕሮቫይድ ያደረገው። ነገር ግን ፌስቡክ 12 ዓመት ብቻ ወጣት የሆነ ኩባንያ መቶ ሰ ቅድም እዚህ ጋር እየተገረምኩ የምጠቅሳቸው ኢንዱስትሪዎች የመኪና የአውሮፕላን ፈጠራው ቦይንግን የሚያክል ግዙፍ ኩባንያ ለመቶ ምናምን ዓመት ከነበረው በቫሊዩ ፌስቡክ ይበልጣል። ይሄ ላይምሮ ማሰብ እኮ ይከብዳል። አንድን አውሮፕላን 6 ወር 5 ወር ለመስራት የሚፈጅበት መቶ ምናምን ዓመት የነበረ 100,000 በላይ ሰራተኛ ያለው ኩባንያ ፌስቡክ በ12 ዓመት ውስጥ ምንም ነገር ሳያመርት በዋጋ ፌስቡክ ይበልጣል። ዲስ ኢዝ ሃው ፓወርፉል የዲጂታል ኢኮኖሚ።
ግን እሱ የምጣኔ ሀብት የአንድን ሀገር ምጣኔ ሀብት እድገት መለኪያ ሊሆን ይችላል።
በጣም ይለካል። ፎር ዩር ኢንፎርሜሽን ሲሊኮን ቫሊ የምንለው ፌስቡክ፣ ጉግል እና የመሳሰሉት ትልልቅ ጃይንት የሆኑ ቴክኖሎጂ ኩባንያዎች የተፈጠሩበት ሲሊኮን ቫሊ ለአሜሪካ ጂዲፒ ኮንትሪቢዩት የሚያደርጉ ኮንትሪቢሽን በጣም ትልቅ ፐርሰንት ነው ከሌሎቹ ጋር ሲደመር። ስለዚህ ይሄ ዓለምን የሚያንቀሳቀስ አንድ ሀገርን ኢኮኖሚካል እንትን አድቫንስ የሚወስን ነገር ነው። ነው። ስለዚህ ይሄ ከሆነ አፍሪካ ፖሊሲ ሜከሮች መሪዎች ምንድነው ማድረግ ያለባቸው? የኢንተርኔት ማፋጠኑ ምንድነው ኢንፍራስትራክቸሩን ማስተካከሉ ግዴታ። ከዛ ባለፈ ግን ያስተሳሰብ ለውጥ የፋይናንስ አሰራሩ ይነው የአሁን የማይጨበጥ ነገር ይዘመታ አንተውን ኮድ ልጽፍ ነው እና እስቲ ብራ በድረኝና ይሄ ኮድ ዓለምን ይቀይራል። ልክ ፌስቡክ 2004 ላይ ሃርቫርድ ስኩል ቹሎ ሲጽፍ በቃ 2 ቢሊዮን ተጠቃሚ ይኖራል እኔም ከካስትሮ ሀብታሞች አንደኛ ሆናለሁ ቢል እንደ ብድር መታየው ማርከ ያንን ማይንድሴት መቀየር አለብን። እንኳን እዛዚም ከባድ ነው ነገር ግን አትሊስት የሆነውን አይተናል ምስክር አለ እዚህና ከያን ሁሉ ነገር ቀይረን አመለካከቱን የፋይናንስ አሰጣጡን የፖሊሲ ሂደቱን ለቴክኖሎጂ ኩባንያዎችና አሰራሮች የተለየ ጥቅማ ጥቅም እየተሰጠ you know incentives ያገር የተለመደ ነገር ነው ታውቃለ። ያን እየተደረገ ያንን ነገር ማፋጠን ያለብን ወደዛ ነገር ውስጥ እንድንገባ።
ብዙ ወጣቶች ያሉበት አገር ነው አፍሪካ። ኢትዮጵያ ወደ 70% የሚሆነው ህዝቧ ከ35 አመት በታች ያለ ነው። የሥራ ሐሳብ አላቸው። የሥራ ሐሳቡን ይዘው በማህበረሰባቸው ውስጥ ያለውን ችግር ለመፍታት የሚሰሩ የሚተጉ ወጣቶች አሉ። ግን በአንጻሩ ደግሞ ፈተናዎች አሉ። አንደኛው የፈጠራ ባለቤትነት መረጋገጥ፣ ፍርድ ቤቶቹ ፍጥነት መኖሩ፣ ነገሮችን ማሳለጥ መቻላቸው፣ ንግድ እንዲያቋቁሙ የሚያስችሉ በተጨማሪም የብድር አገልግሎት ማግኘት መቻል አለባቸው። ኢትዮጵያ ውስጥ እስካሁን የተሻሻሉ ነገሮች በዚህ ረገድ ምን ትመለከታለህ? ሁለተኛው ደግሞ ወደፊት በረጅም ወይ በአጭር ጊዜ ምን መሰራት አለበት ይሄን ለማሻሻል?
ከአፍሪካ በጀምር ደስ ይለኛል። ምክንያቱም ብዙ አራያም የሆኑ የአፍሪካ ሀገሮች አሉ። ከዛኛ ሀገር ውስጥም ያየሁትን በማቀው ያህል ለመናገር ሞክራለሁ። ምክንያቱም መጽሐፌም አፍሪካን እየጠቀሰ የሚናገረው ዋና ነገር በቃ መደምደም ያደረግኩት አፍሪካ እዚህ ነገር ውስጥ ይህን ነገር እውነት ካልተገነዘበች የበለጠ ቁልቁል ወደኋላ ነው የምንሄደው። በጣም በጣም በሚያስፈራ ሁኔታ ወደኋላ እንቀራለን። ስለዚህ ይህን መገንዘብ አለብን። ለዚህ በጣም አርያም የሆኑ ሀገሮች አሉ፣ እንደ ሩዋንዳ፣ ኬንያ፣ በዌስት አፍሪካ ደግሞ ናይጄሪያ እና ጋና ውስጥ በጣም ጥሩ ነገር ይካሄዳል። ቦትስዋና ወደ ታች ብንወር ወደ ሳውዝ እና ሳውት አፍሪካ ብዙ ነገሮች አሉ። ኢኮኖሚ ኢኮሲስተሙን ከማስተካከል፣ ፖሊሲን ከመቀየር፣ የኢንተርኔት አቅርቦቱን ከማስተካከል፣ ዋጋ ከመቀነስ፣ የፋይናንስ አሰጣጡን ከማስተካከል ለወጣቱ መንግስት ሩዋንዳ ለምሳሌ ከፌደራል ጋቨርንመንቱ ቼክ ይቆረጣል። ፈጠራ የቴክኖሎጂ ስፔሲፊክሊ የቴክኖሎጂ ፈጠራ ሀሳብ ላለው ወጣት ቼክ ይቆረጥለታል። ሉዝ ቢያደርግም ሪስኩ ተወስዶ ማለት ነው። ያ አይነት ነገር ምክንያቱም ይሄ ኢንኩቤሽን እና የስታርታፕ ኮንሰፕት ገና የለም ኢትዮጵያ ውስጥ በብዛት አሉ። በጣም የሚሰሩ ሰዎች ሄጄ የሚጎበኘዋቸው መጽሐፍ ላይ ጠቅሻቸዋለሁ። የሚሰሩትን ማመስገን አለብን። እንደዛ ነው። ስለዚህ ጠቅሻቸዋለሁ። የሚሰሩ አሉ፣ ግን ገና ነው። መቶ ቅድም እንዳልከው ነው 100 ሚሊዮን ህዝብ እና ሚዲያን ኤጅ አቨሬጅ ኤጅ 17.5 አመት በሆነበት ሀገር ውስጥ 27 ሚሊዮን ተማሪ አክቲቭሊ ትምህርት ቤት ውስጥ ባለበት ሀገር ውስጥ በጣም ገና ነው እና ከነዛ ከአፍሪካ ሀገሮች ምክንያቱም ብዙ ጊዜ ስታወዳድር ከአሜሪካ ጋር ብታወዳድር ነውር ነው፣ አይሆንም። ወይም ከኢሮፓያን ጋር ግን ከእኛ ተመሳሳይ የሆነ ኢኮኖሚ ካላቸው ሀገሮች ጋር አወዳድረ ልምድ ወስደ እኛስ እንዴት እናስተካክላለን በሚለው ውስጥ ብንሄድ ጥሩ ነው እና ኢትዮጵያ ውስጥ ገና ብዙ መስተካከል ያለበት ነገር አለ ብዬ ነው ማስበው። ከፖሊሲ አሰራሩ ከስትራቴጂ አንጻር የኢንፍራስትራክቸሩም ጋር በተያያዘ በተለይ በፋይናንስ ሁሌ በጣም ማዝንበት ነገር ነው። የቴክኖሎጂ ፈጠራ ሀሳብ ላለው ሰው የተመቻቸ የፋይናንስ አቅርቦትና ኢቭን ግራንትና የመሳሰል የሚያበረታታ ነገር የለም። አንዱ ምሳሌ እዚህ ይህን የምንቀርጽባቸው ካሜራዎች አሁን የካሜራና የፎቶግራፍ ማንሻ መሳሪያዎች ኢትዮጵያ ውስጥ 200% ነው የምትቀረጠው አሁን ብታስገባ እና ያ ህግ መቼ እንደወጣ ሲነገረኝ በጣም የገረመኝ እና ብዙ ኢትስ ቴሊንግ ብዙ ነገር ያሳያል። በ1952 ዓ.ም በአጼ ኃይለሥላሴ ዘመነ መንግስት የኤሌክትሮኒክስ እቃዎች የቅንጦት እቃ ተብሎ በተመደቡበት የደረጃ ምደባ ወቅት የወጣ ፖሊሲ ነው እና አልተቀየረም አሁን። ስለዚህ ያ ነገር ያን ካየህ ስንት ነገሮች እንደዚህ አልተስተካከሉም። ስለዚህ ፖሊሲ ቢስተካከልና ቢቀየር ይሄ ኢኮኖሚ መጥቷል ገፍቶ በዓለም ላይ መጣ ጎርፍ ነው ልንከላከለው አንችልም። ስለዚህ ዲጂታል ኢኮኖሚ ከመጣ ያን የተመጣጠነ ፖሊሲና ህግ አውጥቶ በዛ ነገር ውስጥ መሄድ ያስፈልጋል ግድ ነው እና ይሄ ነገር በጣም ወሳኝ ነው ብዬ ነው የማስበው።
ከመንግስት ከመጠበቅስ ባለፈ በማህበረሰቡ ንግድ ተቋማቱ በወጣቶቹ የተያዘው ጥረት ምን ይመስላል? እነኚህ የሀሳብና የተግባር አምዶች ፕላትፎርሞችስ ምን ለውጥ ያመጣሉ ብለህ ታስባለህ? አንተ እይታ
በጣም ግሩም ነው። ግን ይሄ አገር የሚለውጥ አሁን የምናወራው ግራንድ ስኬል ቪዥን ነው። አገር 100 ሚሊዮንን ሰዎች በታሳቢነት ይዘን ነው ዲጂታል ኢኮኖሚን እንዴት አድርገን በኢትዮጵያ ላይ እናሳድግ የምንለው ያለ ነው አይደለም። ስለዚህ ያ ትንሽ ጥረት አይደለም፣ እጅግ በጣም ከፍተኛ የሆነ ኤፈርት ነው የሚጠይቀው። ስለዚህ ከታች ያለው በጣም ግሩም ወጣቶች አሉ። ማመን ነው የማትችለው። እኔ የቤርኩ ጊዜ ብሎሙንም ሄጄ እንደዚህ ንግግር አድርጌ ነበርና ከልጆቹ የሚሰነዘረው አይዲያ የሚፈጥሩት ፈጠራ ነገር ግን በመንግስት ደረጃ በሀገር አቀፍ ደረጃ ተይዞ ነርቸር ካልተደረገ እንክብካቤ ካላደረግክለት የትም መድረስ አይቻልም።
ግርምተ ሳይቴክ ነው የሚለው መጽሐፉ። ደራሲው ሰለሞን ሙሉጌታ ካሳ አመሰግናለሁ።
በጣም አመሰግናለሁ ሄኖክ። ቴንክ ዩ አንተና ጋቢና
ሄኖክን እና እንግዳውን ሰለሞንን እናመሰግናለን። የዚህ ውይይት ደግሞ በምስል በፌስቡክና
በሳምንቱ መጨረሻ
በዌብሳይታችን ላይ እናቀርበዋለን።
ፌስቡክ አት ቪኦኤአማሪክ ላይ ጠብቁን። ስናስተናግዳችሁ ያመሸኑ ሄኖክ ሰማእግዜር፣
ጽዮን ግርማንን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። ዝግጅቱን ያቀናበረልን ሞክቢል ያቤሮ ነው። የስርጭት መሀንዲሱ
እናመሰግናለን። መልካም ምሽት።